ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 30 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
የብር የምንዛሪ ዋጋ በ15 ከመቶ ዝቅ እንዲል ተወሰነ።
በአጭር ጊዜ አሁን የተወሰደው የብርን ዋጋ ተመን የመቀነስ እርምጃ በተለያዩ በገበያ ውስጥ በምታገኛቸው እቃዎች ዋጋ ላይ አሉታዊ የሆነ ተጽዕኖ ስለሚኖረው የመግዛት አቅምህን ይቀንሳል። ባለህ የገቢ መጠን ስትኖረው የነበረውን ኑሮ መጠን የተወሰነ መልኩ መቀነሱና መገዳደሩ አይቀርም።
የምጣኔ ሀብት አማካሪው ጌታቸው ተክለ ማርያም ናቸው የሰማችኋቸው። በመጽሔት ማብራሪያ ይሰጡናል።
በኦሮሚያና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታወቀ።
የእኛም ጽህፈት ቤት ያለበት የምሳተፍበት እኔ ራሴ የምሳተፍበት ማለት ነው። አንዱ በማቋቋም እንሰራለን፣ ሌላው ደግሞ ተጨማሪ እንዳይፈናቀሉም ለሁለቱ ክልል አመራር የተሰጠ ኃላፊነት አለ። ያንንም ደግሞ ፌዴራሉ እየተከታተለ እያስተገብሯል ማለት ነው።
የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮን ነው የሰማችሁት። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅት።
በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝደንታዊ ምርጫ እንደማይወዳደሩ በዛሬው ዕለት አስታወቁ የሚለውና ሌሎችም ዜናዎች አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ብሔራዊ ባንክ የብርን የውጭ ምንዛሪ መጠን ዝቅ አድርጓል። የብድር ወለድ በ2% እንዲጨምር ወስኗል። የመንግስቱ ውሳኔ የሸማቹን ኪስ እንዲሁም አጠቃላይ ሀገራዊ ምጣኔ ሀብቱን እንዴት ይመለከታል? ከዜና በኋላ ዘገባ ይኖረናል።
በኦሮሚያና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታውቋል። የእርስ በርስ ግጭቱ የተጀመረው በዜጎች አለመሆኑን የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ቃል ቢገልጹም ጸባጫሪው ወይም ተጠያቂው ማን እንደሆነ አልተናገሩም። በሌላ በኩል ደግሞ የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ከትናንት በስቲያ በሰጡት መግለጫ ከስልጣን ለመልቀቅ እንደ ምክንያት ባቀረቡት ጉዳይ ውስጥ ውሃ የሚቋጥር ቁም ነገር ሳይኖር እንደማይቀር ዶክተር ነገሪ አመላክተዋል። መንግስቱ መፍትሄ ለመፈለግ ከሀገር ሽማግሌዎች፣ ከጎሳ መሪዎችና ከመንግስት ባለሥልጣናት ጋር እየሰራ መሆኑን ሚኒስትሩ ተናግረዋል። በአብይ ርዕስ ዝርዝር ይዘናል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኬንያ ተቃዋሚ መሪው ራይላ ኦዲንጋ የፊታችን ሐሙስ ከሚካሄደው ድጋሚ ፕሬዝደንታዊ ምርጫ እንደማይወዳደሩ አስታወቁ። ራይላ ኦዲንጋ ይህን ያስታወቁት ዛሬ ማክሰኞ ባደረጉት ጋዜጣዊ ጉባኤ ላይ ነው። በመጪው ምርጫ ላይ ያለን አቋምን አስመልክቶ ተወያይተን ለኬንያ ሕዝብ ለክፍለ አህጉሩና በአጠቃላይም ለዓለም የሚበጀውን አመዛዝነን ስናበቃ ፓርቲያችን ከፕሬዝደንታዊ ምርጫው ቢወጣ የሚሻል መሆኑን ስላመንበት ነው ብለዋል ኦዲንጋ። የሀገሪቱ ጠቅላይ ፍርድ ቤት እንደ ኤሮፓውያን አቆጣጠር ነሐሴ 8 የተካሄደውንና ስልጣን ላይ ያሉት ፕሬዚደንት ኡሁሩ ኬንያታ አሸንፈዋል የተባለበትን የመጀመሪያውን ምርጫ ውጤት የምርጫ ኮሚሽኑ የፈጸማቸው የማዛባት ተግባራት እንደነበሩ ገልጾ መሰረዙ የሚታወስ ነው። ኦዲንጋ የምርጫ ቦርዱ ምርጫውን ያዛቡትን ባለስልጣናት በሌሎች ካልተካ በስተቀር በድጋሚ በሚካሄደው ምርጫ እንደማይሳተፉ በተደጋጋሚ ሲያስታውቁ ከርመዋል። አንዳንዶቹ የምርጫ ቁሳቁስ ወይም መሳሪያዎች እንዲቀየሩም ኦዲንጋ ጠይቀው ነበር። ይሁን እንጂ የምርጫው ኮሚሽን የጠየቅነውን አንዱንም ጥያቄ ከምርጫው ቀን በፊት ሊያሟላ ፈቃደኛ አልሆነም፣ እምቢ እንዳለ ነው ብለዋል። ዘጋቢያችን ጂል ክሬግ ከናይሮቢ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
የኬንያው ግዙፍ ተቃዋሚ ፓርቲ ናሳ በሚል ምህጻር የሚጠራው ብሔራዊ የላቀ ጥምረት የፊታችን ጥቅምት 16 ሊካሄድ በተወሰነው ዳግም ምርጫ ላይ እንደማይሳተፍ ካሳወቀ ወዲህ ሀገሪቱ ወደ አዲስ ውዝግብ መግባቷ ይፋ እየሆነ መጥቷል። የፓርቲያቸውን ከምርጫው ራሱን የማግለል አቋም መሪው ራይላ ኦዲንጋ ዛሬ ይፋ ሲያደርጉ ከነ ምክንያታቸው ነበር የተናገሩት።
You've come to the conclusion that there is no intention on the part of the IEBC to undertake any changes to its operation.
ገለልተኛው የምርጫና የወሰኖች ኮሚሽን IEBC ያለፈውን የነሐሴ 2 ምርጫ ውድቅ እንዲደረግ ምክንያት የሆኑትን ህገወጥና የተዛቡ አሰራሮችና ሰራተኞቹንም ለመለወጥና ያለፈው ጥፋት እንዳይደገም ለማድረግ ፍላጎት የሌለው ስለመሆኑ ድምዳሜ ላይ ደርሰናል። ሁሉም አመላካቾች እንደሚጠቁሙት የፊታችን ጥቅምት 16 ሊካሄድ የታቀደው ምርጫ ካለፈው ይልቅ የተበላሸ እንጂ የተሻለ እንደማይሆን ነው።
የምርጫው ሥርዓት ከሀገሪቱ ህገ መንግስትም ሆነ ከምርጫ ህግጋት ጋር በሚጣጣም ሁኔታ እንዲከወን የማድረግ ዝግጅት የምርጫ ኮሚሽኑ የለውም ብለዋል ኦዲንጋ። የተቃዋሚው ጥምረት መሪ ኦዲንጋ በተጨማሪም የኬንያታን አስተዳደር ወንጅለዋል። የምርጫ ህጉንና ደንቦችን ወደ ምርጫው ሂደት ከተገባ በኋላ ማንም ወገን ሊጠቅመው እንዳይችል በማሰብ ሊለውጠው እንደማይችል የሚደነግገውን ዓለም አቀፍ አሰራር የኬንያታ አስተዳደር ጥሷል ብለዋል። ፕሬዚደንት ኡሁሩ ኬንያታ ዛሬ ለደጋፊዎቻቸው ባደረጉት ንግግር ምርጫው ጥቅምት 16 ይካሄዳል የሚል ተስፋ እንዳላቸው አመላክተዋል።
And the people of Kenya will have the right to choose and determine.
እናም የኬንያ ህዝብ መሪዎቹ እነማን እንደሚሆኑ የመምረጥና የመወሰን መብት አለው።
የተቃዋሚው ጥምረት ናሳ ከፕሬዝደንታዊ ፉክክሩ መውጣት የምርጫ ኮሚሽኑ ምርጫውን እንዲሰርዝ ያስገድደዋል ሲሉ የኦዲንጋ ቡድን አባላት ገልጸዋል። የምርጫ ኮሚሽኑ የናሳን ራሱን ማግለል ተከትሎ ዛሬ ባወጣው መግለጫ ከህግ ቡድኑ ጋር መሰብሰቡን አመልክቶ የሚደርስበትን ውሳኔ በቅርቡ እንደሚያሳውቅ ተናግሯል። በሌላ በኩል ደግሞ በኬንያ ጠቅላይ ፍርድ ቤት ውድቅ የተደረገውን የነሐሴ 2ቱን ምርጫ ተከትሎ ለጠፋው የ30 ሰው ህይወት በመንግስቱ በጀት የሚንቀሳቀሰው የሰብአዊ መብቶች ኮሚሽን የሀገሪቱን የጸጥታ ኃይሎች ተጠያቂ አድርጓል።
ከዚያው ከኬንያ በደረሰን ሌላ ዜና በሀገሪቱ የህንድ ውቅያኖስ ጠረፍ በመኪና በመጓዝ ላይ የነበሩ ሁለት የቴክኒክ ኮሌጅ ሰራተኞች በደፈጣ ጥቃት መገደላቸው ተገለጸ። የሞምባሳ የቴክኒክ ኮሌጅ ተማሪዎችና የኮሌጁ ሰራተኞች በአዳሪ ቤታቸው በጸጥታ ጠባቂዎች ታጅበው በመኪና ሲጓዙ ታጣቂዎች ከጫካ ወጥተው ተኩስ የከፈቱባቸው መሆኑን የክፍለ ሀገሩ የፖሊስ አዛዥ ሌሪ ኪያንግ አመልክተዋል። የአንደኛው መኪና አሽከርካሪና ሁለት አጃቢ የፖሊስ አባላት መቁሰላቸው ታውቋል። ጥቃቱን ያደረሱት እነማን እንደሆኑ አልታወቀም አሁን። ሆኖም የፖሊስ አዛዡ የአልሻባብ ታጣቂዎች ሳይሆኑ እንደማይቀሩ ጠርጥረዋል።
የሩዋንዳ ወታደሮች ከታሳሪዎች በግድ የወንጀል እምነት ቃል ለመቀበል ብለው በተደጋጋሚ በድብደባ በኤሌክትሪክ በማንዘርና ልትረሸኑ ነው ብለው የማስፈራራት ተግባር ይፈጽማሉ ሲል ሂዩማን ራይትስ ዋች አስገነዘበ። ጽህፈት ቤቱ ኒውዮርክ የሆነው የሰብአዊ መብት ተሟጋች ቡድን ዛሬ ማክሰኞ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ከ2010 እስካለፈው 2016 ዓ.ም በነበረው ጊዜ ውስጥ 104 ሰዎች በሩዋንዳ የጦር ሰራዊት የእስር ማዕከሎች ህገ ወጥ በሆነ መንገድ መታሰራቸውን አረጋግጫለሁ ብሏል። ብዙዎቹ እስረኞች ከዲሞክራሲያዊት ኮንጎ ሪፑብሊክ የሚንቀሳቀሰው የሩዋንዳ ሁቶዎች ዲሞክራሲያዊ ነጻ አውጪ ግንባር አባልነት ወይም አብረው በመስራት ተጠርጥረው የተያዙ እንደሆኑ ነው ሪፖርቱ ያወሳው። በ1994ቱ የዘር ማጥፋት ተግባር በመሳተፍ የተጠረጠሩም አሉባቸው ብሏል። በሪፖርቱ ላይ ያላቸውን አስተያየት የተጠየቁት የሀገሪቱ የፍትህ ሚኒስትር ጆንስተን ቡሲንጌ ለሂዩማን ራይትስ ዋች መልስ መስጠት አቁመናል ብለዋል።
የዜናው ሰዓት አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ2110 በ12140 ይቅርታ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 30 ምሽት ፕሮግራማችን ነው።
በወቅቱ የኢትዮጵያ ጉዳይ ላይ ውይይት ይዘናል።
አገሪቱ አሁን የጭንቅ አማላጅ የምትፈልግበት ሰዓት፣ ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎች አካባቢ
ዲያቆን ዳንኤል ክብረት በሁለተኛው አጋማሽ ይመለሳሉ። አብራቸውን ቆዩ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኦሮሚያና በሶማሌ ክልሎች መካከል እያገረሸ ላለው ግጭት መፍትሄ ለመፈለግ እየሰራ መሆኑን የኢትዮጵያ መንግስት አስታውቋል። የእርስ በርስ ግጭቱ የተጀመረው በዜጎች አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ቃል ቢገልጹም ጸብ አጫሪው ወይም ተጠያቂው ማን እንደሆነ ግን አልተናገሩም። በሌላ በኩል የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ከትናንት በስቲያ በሰጡት መግለጫ ከስልጣን ለመልቀቅ እንደ ምክንያት ባቀረቡት ጉዳይ ውስጥ ውሃ የሚቋጥር ቁም ነገር ሳይኖር እንደማይቀር ዶክተር ነገሪ አመላክተዋል። ዶክተር ነገሪ ሌንጮን ዛሬ ጽዮን ግርማ አነጋግራቸዋለች። መፈናቀሉ አለመቋረጡን አስመልክቶ ለቀረበላቸው ጥያቄ ከሚሰጡት መልስ ይጀምራሉ።
በመጀመሪያ ደረጃ ይሄ ግጭት የኦሮሞ እና ኢትዮጵያ ሶማሌ ግጭት ነው ብሎ መደምደም አይቻልም። ምክንያቱም ሁለቱም ህዝቦች ወንድማማች ህዝቦች፣ በሰላም አብሮ የሚኖሩ ብዙ እሴቶችን የሚጋሩ ከቋንቋ ጀምሮ ሃይማኖትን እንዲሁም ደግሞ በመጋባት አንድ ቤተሰብ የመሰረቱ አንዱን ከሌላው የማንለይበት ሁኔታዎች ያሉት ነው። በተለይ በድንበር አካባቢ እና በከተሞችም ጭምር ይህንን ጉዳይ እኛ በሁለቱ ህዝቦች መካከል ያለው ግጭት ነው ብለን አንወስደውም በመጀመሪያ ደረጃ። አሁንም ደግሞ እነዚህ ሁለቱ ህዝቦች ባለው አጋጣሚ እየተላቀሱ መሄድ የለባቸውም ብሎ ህዝቡ አንዱ ለሌላው የሚያሳየው ፍቅር በእውነት እንዲሁ በቀላሉ የምታለፍ አይደለም እና
ዶክተር ነገሪ
የሚቆጠሩ ህዝብ
እዚች ጋር ስቲል አቋርጦት እና እንዳሉት የሁለቱ ህዝቦች ግጭት አይደለም፣ ሁለቱ ህዝቦች በሰላም ሲኖሩ የነበሩ ናቸው ብለዋል። እና ታዲያ ይሄ ግጭት የማን ግጭት ነው? እንግዲህ እዛው አካባቢ እዛው አገር ላይ ነው ግጭቱ የተፈጠረው አይደል? ሰዎችም የሞቱት የተፈናቀሉት የማን ነው?
አሁን እንደሚታወቀው ስለ ህዝብ በምናነሳበት ጊዜ በመንግስት ይመራል። የተለያዩ የመንግስት መዋቅሮች አሉ። ከጸጥታ አካል ጀምሮ የተለያዩ አካላት ነው ያሉ በእያንዳንዱ በሀገሪቷ ባሉት ክልሎች ማለት ነው። ስለዚህ ችግር ምክንያት የሆኑት በጥናት ተለይቶ እንዲሁ ዝም ብሎ ጥናትም ባይሆን ይህንን ችግር ለዘላቂነት ለመፍታት እየተደረገ ያለው ጥረት አለ። በዛ ውስጥ ሰፊ የሆነ ሪፖርት ይቀርባል። ግን በአጠቃላይ ወሰን ላይ አለመግባባቶች ነበሩ። ያንን ደግሞ በሰላማዊ መንገድ ለመፍታት ሁለት ክልሎች አመራር ተፈራርመዋል። በዛ መሰረት ደግሞ ሲሰራ የነበረ የወሰን ማካለል ስራዎች ነበሩ። ነገር ግን በመሀል በትክክል መሬት ከመያዙ በፊት አልፎ አልፎ የሚከሰቱ የጸጥታ አካላት እንግዲህ የተሰጣቸው ኃላፊነት አለ። አንዳንድ ጊዜ ሆን ብሎ ሊሆን ወይ ደግሞ በስህተት ትንኮሳዎች እንደነበሩ ነው እንግዲህ በሁለቱም በኩል ሪፖርት ሲደረግ የነበረው። በአሁኑ ጊዜ ይህንን ጉዳይ የሚያባብስ አንዱ መረጃ ነው። በማህበራዊ ሚዲያ ይሁን በተለያዩ ሚዲያዎች፣ በሬዲዮ በቴሌቪዥን የሚገለጹት የሁለቱንም ህዝቦች የማይወክሉ ግጭትን የሚያባብሱ እንደነበሩ እናስታውሳለን። ስለዚህ ምክንያቱ አንድና ሁለት አይደለም።
ግን ዶክተር ነገሪ ግን
ጋር የተያያዘ ነው። ከዛ በኋላ ብዙ ነገሮች ተፈጥሯል ማለት ነው።
አዎ ዶክተር ነገሪ ግን አሁን ለምሳሌ እንዳሉት መረጃዎች ሁኔታውን እያባባሱት ነው ብለዋል። ግን እንደሚታየው የተፈጠሩት ሁኔታዎች መረጃ ሆነው ይወጣሉ እንጂ መረጃዎች ወደዛ ሄደው የሚያባብሱበት ሁኔታ አልታየም። ለምሳሌ ህዝብና ህዝብ የሚለው ሳይሆን ልዩ ፖሊስ የተባለ መጀመሪያ ጥቃት ከፍቶ እንደነበረ ሲነገር ነበር። ይሄ ለረጅም ጊዜ የቆየ ነው። በእኛ የሬዲዮ ጣቢያ
እንኳን ሰዎች እየመጡ ቃለ ምልልስ ሲሰጡ ነበር። እንደዚህ አይነት ነገሮች እንደነበሩ መረጃዎች ማባባስ ሳይሆን ከዛ የሚወጡት መረጃዎች ናቸው የተፈጠሩትን ሁኔታዎች የሚያሳዩት። ለምሳሌ መፈናቀል እንዳለ ግልጽ ነው፣ ፊት ለፊት የሚታይ ነገር ነው። ስለዚህ መፈናቀሎች አሉ፣ ሰዎች መሞታቸው ግልጽ ነው፣ ሰዎች ሲሞቱ ይታያልና እነዚህ መረጃዎች ለህዝብ የሚደርሱበት ሁኔታ ነው እንጂ ያለው ከመረጃዎች ምክንያት የተባባሰ ምን የተጨበጠ ነገር አለ የሚታይ ነገር?
በእኛ ቦታ ሆነሽ እነዚህን እየወጡ ያሉትን መረጃዎች ሞኒተር ብታደርጊ በፊት የተወሰኑ ግጭቶች ነበሩ፣ ከጊዜ ወደ ጊዜ ግን እንዲባባሱ ተደርጓል። መልኩን እንዲቀይር ያደረገው ግጭት አልነበረም እያልን አይደለም፣ ግጭቶች ነበሩ። ወሰን አካባቢ በፊትም ግጭቶች አልፎ አልፎ ነበሩ። ይህ እንደዚህ አይነት ግጭት ግን አልነበረም። የተሳሳተ አካሄድ እንዳለ በግልጽ ይታወቃል እና ይህንን በትክክል መረዳት ያስፈልጋል። መሬት ላይ ያለው እሳት እንዲሁ ዝም ብሎ አይቀጣጠልም። የሆነ የሚያቀጣጥል ነገር ሲኖር ነው። ምንም አልተፈጸምም ነገር ማለት አይደለም። ልዩ ፖሊስም ቢሆን የትኛውም የታጠቀ አካል በሰላማዊ ዜጋ ላይ በሌሊትም ይሁን በቀንም ይሁን ግድያ በሚፈጽሙበት ጊዜ ይሄ የመንግስት አጠቃላይ የመንግስት ወይ ደግሞ የህዝብ አድርጎ ለሌላ አካል መግለጽ ያንን ጉዳይ ከመስራት ጉዳዩን የሚያባብስ እንደሆነ ግልጽ ነው ማለት ነው።
ዶክተር ነገሪ፣ የኦሮምኛ ፕሮግራም ዝግጅት ክፍላችን ሰሞኑን ባቀረበው ዘገባ በጅጅጋ የሚገኙ መምህራን መስራት እንዳልቻሉና ስጋት እንዳለባቸው ተዘግቦ ነበረ። አሁንም ደግሞ መፈናቀሎች እንዳሉ ተዘግቦ ነበረ እና መቼ ነው ታዲያ የሚቆመው? ችግሮቹ ከታወቁ እንደዚህ አይነት ውይይቶች ካሉ እንዲህ ያለው ነገር መቆሚያው የቱ ጋር ነው?
ይሄ ግጭት ይቆማል? በፊት የነበረው ሰላማዊ ግንኙነትም እንደሚቀጥል ሙሉ እምነት አለኝ። መንግስትም ይሄንን እየሰራ ነው። መቼ ነው ለሚባለው አሁን ስራዎች እየተሰሩ ነው። እንግዲህ እንዳልክ ጊዜ ያለን ጊዜ የአየር ሰዓት ነው አጭር ነው እንጂ መንግስት የፌደራል መንግስት ያቋቋመ ግብረ ኃይል አለ ስራ እየሰሩ ነው። የእኛም ጽህፈት ቤት ያለበት የምሳተፍበት እኔ ራሴ የምሳተፍበት ማለት ነው። አንዱ በማቋቋም እንሰራለን፣ ሌላው ደግሞ ተጨማሪ እንዳይፈናቀሉም ለሁለቱ ክልል አመራር የተሰጠ ኃላፊነት አለ። ያንንም ደግሞ ፌዴራሉ እየተከታተለ እያስተገብሯል ማለት ነው። የዩኒቨርሲቲ ተማሪዎችና መምህራንን በተመለከተ የጅጅጋ ዩኒቨርሲቲም ቢሆን በኦሮሚያ ውስጥ ያሉት ዩኒቨርሲቲዎችም ቢሆን ምንም ልዩነት ሳያደርጉ እያንዳንዱም የኢትዮጵያ ብሔር ብሔረሰብ ከየትም ቋንቋ ከየትም ብሔር ቢመጡ ማስተናገድ አለበት። ችግር እንደደረሰባቸው ያመለከቱት አሉ። ይህ ችግር ግን መቀጠል የለበትም። መንግስት ጣልቃ ገብቶ አስፈላጊውን እርምጃ እየወሰደ ይህንን ችግር እዚሁ መግታት አለብን። አሁን ከኦሮሚያ አካባቢ ወደ ጅጅጋ የተመደቡ ተማሪዎች ዘንድሮ ችግር ስለደረሰብን አይሄድም ካሉና ወደ ሌላ ቦታ እንዲመደቡ ከተደረገ በሚቀጥለው እሱ እንዴት ነው ሀገሪቷ ውስጥ እንዴት ነው ይህንን ችግር የምንፈታው? ስለዚህ ችግሩ መቀጠት አለበት። አሁን ለምሳሌ ለሶማሌ ብሔራዊ ክልል ፕሬዚዳንት የተሰጠው አንዱ ኃላፊነት ምንድን ነው? ከጅጅጋ ዩኒቨርሲቲ ጋር ከትምህርት ሚኒስቴር ጋር በመነጋገር እንደዚህ አይነት ነገር ፌዴራሉን ይሁን የክልሎችን መርሆ ያልተከተለ ስለሆነ መቆም እንዳለበት፣ በተመሳሳይ ሁኔታ የኦሮሚያም ቢሆን የሶማሌ ብሔራዊ ክልል ተወላጆች ወደ ኦሮሚያ ዩኒቨርሲቲ መሄድ እንፈላለን የሚሉም ካሉ ይሄ መሆን የሌለበት እንደሆነና ለሁሉም ጥበቃ እንደሚደረግላቸው ታውቆ ወደ ስራቸውና ወደ ትምህርታቸው እንዲሄዱ። ይሄ ደግሞ ስጋታቸውን ሳንረዳ ቀርተን አይደለም። ይህንን ችግር በዘላቂነት መፍታት አለበት።
እሺ፣ አመሰግናለሁ። ወደ አፈ ጉባኤ አባዱላ ገመዳ ጉዳይ ልምጣና እንግዲህ አፈ ጉባኤ አባዱላ ገመዳ በሰጡት መግለጫ መቀጠል የማያስችለኝን ምክንያቴን ወደፊት በዝርዝር አቀርባለሁ ብለዋል። መቀጠል የማያስችል ምክንያቴን በዝርዝር አቀርባለሁ ማለት መቀጠል የማይችሉበት ምክንያት አለ ማለት ነው። ይሄ አረፍተ ነገር ቅሬታ አዘል ነው። ምንድን ነው ምክንያታቸው?
እንግዲህ ያው በተለያዩ ሚዲያዎች እንደተገለጸው ክቡር አቶ አባዱላ ገመዳ የፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ በራሳቸው ፍቃድ አሁን ባሉበት ስራ መቀጠል እንደማይችሉ በግልጽ ደብዳቤ መንግስት ጠይቋል። መንግስት ደግሞ ያንን አይቶ ምላሽ በሚሰጥበት ጊዜ ምክንያቱን እንደሚገልጹ እሳቸውም ቃል ገብተዋል። እንግዲህ አቶ አባዱላ እንደምናውቀው ባለፉት 6 ዓመታት ከዛም በፊት በትጥቅ ትግል በዚህ አመራር በአዲስቷ ኢትዮጵያ ግንባታ ውስጥ በአመራር ውስጥ ትልቅ ሚና የተጫወቱ ናቸው ማለት ነው። ወደዚህ ውሳኔ በመጡበት ጊዜ ያለ ምክንያት እንዳልሆነ ማንም ሰው መገመት ይችላል። ያ ምክንያት ደግሞ ምን እንደሆነ እሳቸው በሚገልጹበት ጊዜ የምናውቀው ይሆናል። እኔ በእኔ በኩል ምክንያታቸው ይሄ ነው ብዬ መናገር አልችልም። በመንግስት ውስጥም በአጠቃላይ ለኢትዮጵያ ሕዝብ አገልግሎት አልሰጥም እያሉ አይደለምና እሳቸው ምክንያታቸውን በሚገልጹበት ጊዜ የምንሰማ ቢሆንም ግን ምክንያት ውሃ የሚቋጠር ምክንያት ይኖራቸዋል ብለን ነው የምንገምተው። አቶ አባዱላ በአመራር ላይም በነበሩ ጊዜ በአጠቃላይ ለኦሮሚያን ብቻ ሳይሆን ለኢትዮጵያ ህዝብ በሙሉ ያበረከቱት ትልቅ አገልግሎት አለ። በመልቀቃቸውም ቢሆን መንግስት ፈቅዶላቸው ቢለቁ በመልቀቃቸውም ደግሞ
ኦሮሚያ ህዝብም ይሁን በአጠቃላይ ለኢትዮጵያ ህዝብ የሚያበረክቱት አሁን ማስተዋጽኦ ይኖራል ብለን የምንገምተው።
የመንግስት ቤት አስረክበዋል ወይም ደግሞ ይኖርበት የነበረውን ቤት ለቀዋል የሚሉ መረጃዎችም ወጥተዋል። ይሄ ምን ማለት ነው? እውነት ነው ከሆነስ እንዴት? እንግዲህ እየተነገረ ያለው ገና ጥያቄያቸውን አቅርበው ውሳኔ አልተገኘም የሚል ነው።
በኔ በኩል ይሄ የተጣራ መረጃ የለኝም። በዚህ ላይ ጠይቀን ከመመለከተው አካል መረዳት እንችላለን። መንግስት ቤቱን በተመለከተ እንኳን አባዱላ ከሳቸው በታች ያለው አመራርም በሚፈቅደው መንገድ የመንግስት ቤት አገልግሎት ለመንግስት ለህዝብ በሚሰጡበት ጊዜ ተሰጥቷቸው ይኖሩበታል ማለት ነው።
እንደው ለማጠቃለያ ዶክተር ነገሪ፣ እንግዲህ እርሶ እዚህ ስልጣን ላይ ከመጡ ጊዜ ጀምሮ በተለያየ ጊዜ እርሶንም ስንጠይቆት ነበረ፣ በኢትዮጵያ ውስጥ እየሆነ ያለው ነገር በሂደት ነገሮቹ እየተባባሱ ነው የሚሄዱት። ተቃውሞዎች ተቀስቅሰዋል፣ ሰዎች ሞተዋል፣ ሰዎች ታስረዋል። በጣም በርካታ ነገሮች እየተከሰቱ ነው የሚሄዱት። አሁን ደግሞ መፈናቀሎች፣ ከዛ ደግሞ እንደገና ገዢው ፓርቲ ኢህአዴግን ከሚመሩት ፓርቲዎች ውስጥ እና ደግሞ በሶማሌ ክልል ያለው እንደዚህ አይነት አለመግባባቶች፣ እንደነ አባዱላ ያሉ ሰዎች በድንገት የስልጣን ጊዜያቸውን ሳይጨርሱ መልቀቅ፣ እነዚህ ነገሮች በሙሉ በኢትዮጵያ ውስጥ እየተከሰቱ ያሉት ሁኔታዎች ጥሩ አለመሆናቸውን የማሳያ ምልክቶች ናቸው። አገሪቷ ችግር ውስጥ ናት ማለት ነው?
አይደለም ሲሆን፣ ይሄ እንደምታውቀው ሀገራት ብዙ ዘመናት ማለት ይቻላል በአምባገነን ስርዓት ስትመራ ከቆየች በኋላ ባለፉት 25 ዓመታት የዲሞክራሲ ጭላንጭል የታየበትና አሁን በማደግ ላይ ያለበት የዲሞክራሲ ባህል በሚገባ ያላደገበትና የተለያዩ አመለካከቶች የሚስተዋሉበት ነው። እንደምታወቀው ለውጦች አሉ ኢትዮጵያ ውስጥ፣ የፖለቲካ ፍላጎቶች አሉ፣ እንዲሁም ደግሞ የኢኮኖሚው በየጊዜው ለውጦች ሲኖሩ ደግሞ የመጠቀም ፍላጎቶች አሉ። በዚህ ውስጥ ደግሞ የክራይ ሰብሳቢነት፣ በአጠቃላይ የሙስና፣ በመንግስት ስልጣን ያለግባብ መባለግ፣ እንዲሁም ደግሞ በባለ ሀብትነት ስም ከባለስልጣን ጋር ተጠግቶ የፈለጉትን የዛሬውን ብቻ ወይ ደግሞ ኃላፊነት ሲሰጣቸው ለሰፊው ህዝብ እና ለሀገር ሳይሆን ለግል ጥቅማቸው ለመጠቀም የሚያስቡ ሰዎችም ከጊዜ ወደ ጊዜ እየበረከቱ ሲሄድ ችግሮች በየትም ዓለም የሚታይበት ሁኔታ አለ። ስለዚህ ሀገሪቷ እንዳውም ከገባችበት ችግር በትክክል ችግሩ ነጥሮ እየወጣ የሀገራችን አንድነት፣ የሀገራችን ሰላም፣ የህዝባችን ለእርስ በርስ ያላቸው ፍቅር የሚጠናከርበት ደረጃ ላይ የደረሰ መሆኑን ነው የሚያሳየው።
አሁን ግን ዶክተር
ታው የምናያቸው ግጭቶች የሚቀጥሉ እንዳልሆነ
ዶክተር ነገሪ ግን እርሶም ራስዎታ ቅድም ሲጠቅሱልኝ የመፈናቀሎቹን በሀገሪቱ ታሪክ ታይቶ የማይታወቅ ብለዋል። ምኑ ነው ለውጡ? እንደዚህ አይነት ግጭት ለምሳሌ በምስራቁ ክፍለ አካባቢ ሰዎች በጣም በሰላም በመኖር በፍቅር በመቻቻል ዩኒስኮ ድረስ የተመዘገቡበት አካባቢ ነው። ያ አካባቢ ላይ ግጭትና መፈናቀል ከኖረ ኢኮኖሚው ከተባለ ለምሳሌ ዛሬ የሚወጣው መረጃ የሚያሳየው የዶላር ዋጋ ማሻቀቡን ነው። በሰብአዊ መብት አያያዝ ሁኔታ፣ በፕሬስ ነጻነት፣ በዲሞክራሲያዊ ስርዓት ግንባታ የሚያሳዩት መረጃዎችና እለት ተእለት የሚወጡት መረጃዎች ማሽቆልቆላቸውን ነው የሚያሳየው። ታዲያ ምኑ ነው ለውጥ ብለው የሚመዘግቡት?
በመጀመሪያ ደረጃ ማሽቆልቆል የሚለው ኢትዮጵያን አይገልጻትም በዚህ ጊዜ በተለይ ማለት ነው። በተለይ ታሪክን ለሚያውቅ የኢትዮጵያን ታሪክ ለሚያውቅ ሰው ማሽቆልቆል የሚለው በፍጹም አይገልጻትም። ለምንድን ነው? ችግሮች አሉ። ኢትዮጵያ ውስጥ ያለውን ችግር ማንም አይክድም። እነዚህ ችግሮች ደግሞ ወደ ተሻለ ወደ ታቀደው ከፍታ የሚያደርሰን እንጂ ወደ ኋላ የሚመልሰን አይደለም። አንዳንድ ጊዜ ፈተናዎች ይኖራሉ። እውነት ነው። ይሄ መፈናቀል እስከማውቀው ድረስ በዚህም ያህል ቁጥር ሰዎች ሲፈናቀሉ ኢትዮጵያ ውስጥ አሁን ነው የሰማሁት። ኢትዮጵያ ሌሎችን ታስተናግዳለች እንጂ የራሷ ሕዝቦች የሚፈናቀሉበት በዚህም በብዙ አስር ሺዎች የሚፈናቀሉበት ሁኔታ አልነበረም። ይሄ አሁን የሚያሳየው ችግሮች ራሳቸው በትክክል እየገለጹ ነው። ይሄንን ደግሞ ማኔጅ ማድረግ ይቻላል። አሁን ያለን አቅም ከዚህም በላይ ችግር ማኔጅ ማድረግ ይቻላል። ይሄ ወደ እድል መቀየር እንችላለን ነው እንጂ ምንም ችግር የለም እየተባለ አይደለም። ስለዚህ በዚህ በኩል ያሉትን ችግሮች እንዳሉ በትክክል አምነን በዛ ችግር ላይ ደግሞ መፍትሄ የሚሆነውን መንግስትም አቅም አለው ህዝብም ደግሞ ፍላጎት አለው ችግሩ ችግር ሆኖ አይቀጥልም እያልኩ ነው ሲሆን
እሺ ዶክተር ነገሪ በጣም አመሰግናለሁኝ። እንዳልኩት ጊዜ ስለገደበን ውይይታችንን መቀጠል ባንችልም በርካታ ጥያቄዎች ይኖሩናልና እሱን ይዘን በሌላ ቀን ደግሞ እንደምንገናኝ ተስፋ አድርጋለሁ። ለዛሬ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
እኔም ጽዮንን ላመስግንና ወደ ተከታዩ ዘገባችን እንለፍ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ ብሔራዊ ባንክ የብርን የውጭ ምንዛሪ መጠን ዝቅ አድርጓል። የብድር ወለድ በ2% እንዲጨምር ወስኗል። የመንግስቱ ውሳኔ የሸማቹን ኪስ እንዲሁም አጠቃላይ ሀገራዊ ምጣኔ ሀብቱን እንዴት ይመለከታል? ሄኖክ ሰማእግዜር ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ባንክ የብር ምንዛሬን በ15% ዝቅ በማድረግ ከሰነበተበት የ23 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር የሚጠጋ ከፍ አድርጎታል። ውሳኔው በዛሬው ዕለት ይፋ ሲሆን ከነገ ጀምሮ ተግባራዊ እንደሚሆን ብሔራዊ ባንክ አስታውቋል። የማዕከላዊ ባንኩ ውሳኔ ይፋ የሆነው በትናንትናው ዕለት የኢትዮጵያን የሕዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን የከፈቱት ፕሬዚዳንት ሙላቱ ተሾመ የብር ምንዛሬ ማስተካከያ እንደሚኖር በገለጹ ማግስት ነው። የምንዛሬ ማሻሻያው የእናንተን ኪስ እንዴት ይመለከታል? አጠቃላይ የሀገር ምጣኔ ሀብትንስ? በሚል የባለሙያ ትንተና ይዘናል። ጌታቸው ተክለ ማርያም በተለያዩ የመገናኛ ብዙሃንና የጥናት ተቋማት ያገለገለ አሁን ደግሞ አማካሪ ነው። መስመር ላይ ይገኛል ከባህር ዳር። እንደምናመሸ ጌታቸው።
ደህና ሰበር መስገን እንደምናመሸ።
ደህና ደህና። እንግዲህ በቅድሚያ የሆድ ነገር ያው ሆድ ይቆርጣል ነውና እንበል እኔ በባንክ ያስቀመጥኩት 1000 ብር ቢኖር የወር ደሞዜም እንደዚሁ 1000 ብር ቢሆን ብርና ዶላር አቅምና ኪስ ሲለካኩ የኔን ኪስ እንዴት ይመለከታል?
እንግዲህ አንተን ኪስ የሚመለከተው እንደ ኢትዮጵያዊ ተጠቃሚ በገበያ ውስጥ ሄዶ እቃዎችን ፈልጎ እንደሚገዛ ተጠቃሚ ከሆንም የምንመለከተው በአጭር ጊዜ አሁን የተወሰደው የብርን ዋጋ ተመን የመቀነስ እርምጃ በተለያዩ በገበያ ውስጥ በምታገኛቸው እቃዎች ዋጋ ላይ አሉታዊ የሆነ ተጽዕኖ ስለሚኖረው የመግዛት አቅምህን ይቀንሳል። ባለህ የገቢ መጠን ስትኖረው የነበረውን ኑሮ መጠን በተወሰነ መልኩ መቀነሱና መገዳደሩ አይቀርም። እሱ ከምንድን ነው የሚመነጨው ስንል ይሄ የተወሰደው የብርን ዋጋ የመቀነስ እርምጃ አንድም ኢምፖርት በሚደረጉ ከውጭ ሀገር ወደ አገር ውስጥ በሚገቡ እቃዎች ላይ ጭማሪን ያስከትላል። ከዛ ውጭ ደግሞ ከውጭ ሀገር ወደ አገር ውስጥ እቃዎችን በሚያስገቡ ነጋዴዎች አመለካከት ላይ የራሱ የሆነ ጫና ያሳድራል። አሁን በገበያ ውስጥ እቃ አጠራቅሞ ይዞ ያለ ነጋዴን እንኳን ብንወስድ ወደፊት እቃዎቹን ለማስገባት የውጭ ምንዛሬ በሚፈልግበት ሰዓት ከፍ ባለ ዋጋ መግዛት እንዳለበት ስለሚያስብ አሁን እጁ ላይ ባሉት የገበያ እቃዎች ላይ ራሱ የዋጋ ጭማሪ ለማድረግ ይገደዳል። ስለዚህ እንደ ኢትዮጵያ ባሉ ብዙ የምንጠቀማቸው እቃዎች ከውጭ በሚገቡበት ሀገር መሰረታዊዎቹን ጨምሮ ማለት ዘይትን ጨምሮ መሰረታዊ በቤት ረገድ የምንጠቀምባቸው የተለያዩ እቃዎች ከውጭ የሚገቡ እንደመሆናቸው እነሱን ዋጋ በመጨመር ረገድ አሉታዊ ተጽዕኖ አለው። ስለዚህ ያንተን እንደ ተጠቃሚ ያንተን የመግዛት አቅም ይገዳደርሃል። የኑሮ ሁኔታም በዛው መልኩ ጫና ያሳደርበታል ማለት ይቻላል።
ሌላኛው እንግዲህ የብድር ወለድን ይመለከታል። በ200ኛ ከፍ ሲል ወደ 7% ነው የሆነው። ይሄ ሁኔታ እንዲያው በስፋት ብንመለከተው ሀብታም ነጋዴዎችን ወይም ደግሞ አነስተኛ የሰፈር ሱቅ ነጋዴዎችን እና የመሳሰሉትን ኑሮ እንዴት ይመለከታል? የሕዝቡንስ በአጠቃላይ ምን ማለት ነው? የብድር ወለድ ከፍ አለ ማለት
አንድ ሰው ከባንክ በሚበደርበት ጊዜ የሚያገኝ መክፈል ያለበት የብድር መጠን ቤዙ ከፍ አለ ማለት ነው። እዛ ውጪ እንግዲህ ሌላው የወለድ ምጣኔ የምንለው ሰዎች ሲያስቀምጡ የሚያገኙት የወለድ ምጣኔ ነው። አሁን እንግዲህ በብዙ እንግዲህ የባንኪንግ ስትራክቸርን የምንወስድ ከሆነ ኦር የፋይናንስ እነ ስርዓቱን ግምት ውስጥ የምናስገባክ ከሆነ የፋይናንስ ስርዓቱ ድሃዎች ቆጥበው ሀብታሞች የሚጠቀሙበት ስርዓት ነው። በእኛ ሀገር ብቻ አይደለም፣ በውጭም ሀገራት ድሃ ይቆጥባል፣ ሀብታም ይበደራል። የብድር ምጣኔው ለድሃው እንዲጠቅም የሚያስፈልግ ከሆነ መሆን ያለበት የሚያስቀምጥበት የብድር መጠን እንዲጨምር ማድረግ ነው። መጠኑ ዋጋው ብቻ መጨመሩን ለራሱ የድሃውን ቅነት ሁኔታ ያበረታታል፣ ከዚያም ህይወቱን የተሻለ ያደረጋል ማለት አይቻልም። ለምን? የሚያስቀምጥበት መጠን በዋጋ ውድነት ከሚበላበት መጠን ጋር ተነጻጻሪ ወይ ከፍ ያለ ካልሆነ ከባንክ የሚያገኘው ወለድ ተጠቃሚነቱ አነስተኛ ነው የሚሆነው። አሁን የተደረገው የኢንትረስት ሬት ማሻሻያ ያን ያህልም የጎላ በፋይናንስ ዘርፉ ላይ የጎላ ለውጥ ያመጣል በደሃም ሆነ በሀብታሞቹ የማስቀመጥና የመበደር ሁኔታ ላይ ለውጥ ያመጣል የሚባል አይደለም። ለምን? ሁልጊዜ የወለድ ምጣኔዎችን ስናስብ በተነጻጻሪ በኢኮኖሚ ውስጥ ካለው የዋጋ ውድነት አንጻር ተመልክተን ስለሆነ አሳየት ያለብን። አሁን በኢትዮጵያ ውስጥ ያለው የዋጋ ውድነት መጠን አሁን በሌተስት በሆነው ኢንፎርሜሽን ወደ 10.8% ነው። ስለዚህ በ7% የሚያስቀምጥ ሰው ኦልሞስት ወደ 3.8% ሉዝ እያደረገ ነው። የሚያስቀምጠው ገንዘብ ዋጋውን እያጣ የሚበደረው ሰው ያው እንደ ባንኮቹ የፖሊሲ መጠን ስለሆነ የሚበደረው በእሱ ላይ በድርድር የሚደረግ የብድር ወለድ ምጣኔ ስለሆነ ያን ያህል እሱን ላይ ተጽዕኖ ያደርጋል ማለት ይቻላል አይደለም።
እንግዲህ ይሄ ምንዛሬ ዋጋ በእነዚህ ሶስት እንበላቸው የምጣኔ ሀብት አምዶች ማለትም የፊስካል በጀት፣ የገንዘብ ፖሊሲና ወለድ እንደዚሁም የዋጋ ንረት በጣም ተያያዥ ናቸው። አፍንጫ ሲነካ አይን ያለቅሳል አይነት ነው ያላቸው ግንኙነት እና እንዲያው በሚገባ ቋንቋ የውጭ ምንዛሬ በ15% እንዲቀንስ ሲደረግ የዋጋ ንረትስ በተያያዥነት እንዴት ይሆናል? የውጭ ምንዛሬ ክምችትም ችግር አለ የምናውቀው። እነዚህን እንደው ተያያዥ ችግሮችን ከህብረተሰቡ ኑሮና ከአጠቃላይ ምጣኔ ሀብት አንጻር ግንዛቤ ማስጨበጥ ብንችል።
ይሄ እንግዲህ እንደ ፖሊሲ የሚደረገው ኤክስፖርተሮችን ለማበረታታት በሚል ኤክስፖርተሩን አበረታቶ ኢምፖርት የሚያደርገውን ሰውዬ ደግሞ ኢምፖርት የሚያደርገውን ወይ ከውጭ የሚያስገባውን እቃ አገር ውስጥ እንዲያመርተው ማበረታታት ኢምፖርት ሰብስቲቱሽን የሚባለው ነገር እሱን ማበረታታት ነው አላማው። አሁን በኢትዮጵያ ሁኔታ ግን እሱ እውነት ነው ወይ ነው አሁን ጥያቄው። ኤክስፖርተሩ በዚህ ሁኔታ ተበረታቶ ወደ ውጭ በብዛት መጠን ኤክስፖርት ሲያደርግ አይተናሉ። እንደዚህ አይነት እርምጃዎች በተወሰዱባቸው ከዚህ በፊት ባሉት ሁኔታዎች ጭማሪም አለ ካልን የእስከዛሬዎቹ የውጭ ምንዛሬ ማስተካከያዎች ማርጂናል ወይም አነስ ያለ የኤክስፖርት ጭማሪ ነው ማምጣት የቻሉ። ለምን ሲባል ኤክስፖርተሩ ከሚገዛበት ዋጋ ይልቅ ሌሎች ብዙ ዋጋ የሚያስከፍሉት በሀገር ውስጥ ያልተመቻቹለት ሁኔታዎች አሉ። ስለዚህ እነሱ ባልተመቻቹበት ሁኔታ ወደ ውጭ ኤክስፖርት አድርጎ የውጭ ምንዛሬ በብዛት ያመጣል የሚለውን ነገር እስከ ዛሬ ያሉት ኤክስፒሪየንሶች፣ ታሪኮች የሚያሳዩን እውነት እንዳልሆነ፣ በተነጻጻሪው ግን ሌላኛው ሳይድ እውነት ነው። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሽር ወይም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል። የሚገዙት ሰዎች አንጻር ስናይ ይሄ ነገር መካሄዱ በቅርብ በብዙ እቃዎች ላይ የዋጋ ጭማሪ ሊኖር እንደሚችል መጠበቅ።
ጌታቸው ተክለ ማርያም የምጣኔ ሀብት አማካሪ ነው፣ ከባህር ዳር ነው ዛሬ መግለጫውን የሰጠን። እናመሰግናለን።
አመሰግናለን።
ሄኖክን ለዘገባው እናመሰግናለን፣ እንዲሁም እንግዳውን። አሁን ከምሽቱ 3:34 ሆኗል አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 4 ይቀጥላል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ነው የምንገኘው። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ዝግጅታችን እናልፋለን አሁን።
ያገር ጉዳይ የራዲዮ መጽሔት ከትናንት በስቲያ እሁድ ምሽት ዝግጅቱ የፕሮግራሙን ሁለተኛ ዙር መጀመር ሲያስተዋውቅ እንዳለው አነጋጋሪ፣ አሳሳቢና ሁነኛ መላ ለሚሹ አንገብጋቢ የአገርና የሕዝብ ጉዳዮች የሚጽፉ በተለያዩ መንገዶች በንቃት የሚሳተፉና በሙያ መስኮችም ለብዙዎች ጥቅም የሚውሉ ስራዎቻቸው የሚታወቁ የሕዝብ ጉዳይ ግድ የሚላቸውን የማህበረሰብ አባላት ያወያያል። በዚህም ዝግጅት በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቹ በስፋት የሚታወቀው መንፈሳዊ ይዘት ያላቸው በርካታ መጽሐፍት ደራሲው ዲያቆን ዳንኤል ክብረትና በፖለቲካ ተሳትፎ ሳቢያ ለበረታ እንግልት ቢዳረግም ዛሬም ከኢትዮጵያ ጉዳዮች ያራቀው የቀድሞ የአንድነት የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ናቸው ተወያዮቹ። ሁለቱን እንግዶች ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዲያቆን ዳንኤል ክብረት ይጀምራሉ።
አገሪቱ አሁን የጭንቅ አማላጅ የምትፈልግበት ሰዓት ነው። ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል፣ ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያና በሶማሌ አገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያና በኤርትራ እንደ ሀገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ 20 ምናምን ዓመት እንዲህ አይነት ነገሮች ተጀማምረው ነበር። እገሌ ይውጣልን፣ እገሌ ከኛ ጋር መኖር የለበትም፣ ከዚህ በፊት እንዲህ አድርጎናል፣ ይውጣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሄ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹም ጊዜያዊ መፍትሄ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማው፣ የህዝብ ግንኙነት ሰዎች የሚሉትን ስንሰማ፣ ሁለት ጦርነት ውስጥ የገቡ ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው፣ ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳው የሚሰጠው ትኩረት
ሲያይል
ስናየው አገሪቱ ምንድን የሆነች ነው ማለት 9 ክልሎች ወይም ስቴትስ ነው የገነባ ነው ወይ 9 ሀገሮች ነው
የነሃል ተራርቀናል ወይ ብሎ እንዲጠይቁ የሚጋብዝ ነው።
አገር ነው ወይ እየተገነባ ያለው? ሰሞኑን አንተ ማይተው ሊሆን ይችላል፣ ለምሳሌ የሃይ ስኩል መልቀቂያ ፈተና ያወጡት ልጆች ወደ 400 የሚጠጉት ኢትዮጵያውያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ። ምን ማለት ነው? የልጆቹ አልገረሙኝም። በቃ ሲነገራቸው የኖር ነው ብሔር አገር ነው፣ ብሔረሰብ ደግሞ የሰው አገር ማለት ነው። ስለዚህ ይሄ ሲነገራቸው የኖሩት ልጆች አገር ኢትዮጵያ አይደለችም ቢሉ ብዙም የሚገርም አይደለም። የዘራ ነው አፍርቷል ማለት እንደዚህ እንግዲህ በድፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያ ናት ብለው የሞሉት ሰዎች አይ ለትምህርት ስል እንዲመድቡኝ ኮሌጅ እንድገባ እንደው ችግሩን ላለመጋፈጥ ብለው ነው የሞሉት ወይ ሳም ነበር ነው የሚለው ራሱ ደግሞ አጠያቂ ነው። እና እነዚህ ነገሮች ወዴት እየሄዱ እንደሆነ ያሳየን ነው። እና እኔ ኢትዮጵያ የጭንቅ አማላጅ የምትፈልግበት ሰዓት ላይ ናት።
የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብለሃል ዲያቆን ዳንኤል። በእርግጥ የሚያነጋግር የሚያሳስብ ነው። ከማይመለስበት ቦታ የደረሰ ጥያቄ፣ ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከሀገር ፍላጎት ከሀገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ጠቃቅሰሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት፣ የከፋ ሁኔታ ከመምጣቱ በፊት አሁን እድሉ እያለ ሊደረጉ በሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነው እና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታሙ ወደ አንተ ልምጣ። መንደርደሪያው ላይ ስለ አንተ እንናገራለን። እኔና አዲሱ የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛል፣ ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈ፣ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል፣ እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያይ እንጂ በጥላቻ የሚንጸባረቅ ሀሳብ አይደለምና ቅድሚያ ላመሰግንህ እፈልጋለሁ። እስቲ በቀጥታ ለዲያቆን ዳንኤል ክብረት ያነሳሁት ለአንተም ባጭሩ አንተ እንዴት ትገመግመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ
የመልቀቂያ ደብዳቤ ለፌዴራል መንግስቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆን የፖለቲካውን ትኩሳት በጠበቀ ስሜት የምትከታተልነህና እንዴት ገመገመዋለህ ሀብታሙ?
አመሰግናለሁ አሉላ። እኔ በቅድም ዲያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ ያለውን ንግግር ተውሼ መልህቋን የምትጥልበት አጣ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነውና ቅድም የተነሳው በህዝብ መካከል የሚነሳው ግጭት በብሔረሰብ መካከል ቅድም እንደተባለው 9 ክልልና 2 ከተማ አስተዳደር አለ። ግን 9 ሀገርና 2 ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በ9ኙ ብቻ መካከል ሳይሆን ወይም በ9ኙ ክልልና በ2ቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ክልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት 26 አመታት የተዘራው በቁላል ያለው ዳንኤል ልክ ነው። 26 አመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አጥተን በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቅን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልቦለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ አሁን ያመጣው ሁኔታ ማንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች፣ የሃይማኖት መሪዎች ያጣንበት ሁኔታ ተቋማቱ በሙሉ ለፖለቲካ አላማ በመዋላቸው ወደ ከፋው እና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው ብትሄድ አረግድ የለም ተው ብሎ የሚናገር የሚደመጥ እንኳን ያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። ነው በአጠቃላይ በመጨረሻ ያነሳው የፓርላማው አፈ ጉባኤ አቶ አባዱላ ገመዳ የሥራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማውም፣ ግን በሚዲያዎች በተለያየ መልኩ ይነሳልና ይሄ ለኔ የሚያሳየኝ ስርዓቱ እንደ ስርዓት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በኃይል መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት 26 አመታት አሁን ያ አምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን እድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከስራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንደውም ሌሎቹም ይህንኑ ነው ማድረግ ያለባቸው። አገር ለዚህ አደጋ ከተጋረጠች በኋላ በሌላ ዓለማት ቢሆን እንደሚታወቀው በትንንሽ ችግሮች ሁሉ ኃላፊነቴን አልተወጣውም ብለው ወደ ኋላ ይመለሳሉና በአመት 600-800 ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ፣ የሃይማኖት መሪዎች መንጋችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸውን ወቅት ነበረ። ግን ይሄ አልሆነም እና በጣም አደገኛ ሁኔታ ይታየኛል በእኔ በኩል።
መልካም እንግዲህ ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ ይሆነው የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት?
ቀደም እንዳነሳኸው ይህም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብና ባልሰለጠነ ህዝብ መካከል ከሚታየው ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንኑ ችግር ለሀያ ለሰላሳ ጊዜ ሲደግሞ፣ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉትን ስንመለከት አገሪቱ በየተወሰነ ዓመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሀብ እናገኛለን። ይሄ ረሀብ በየዜና መዋዕሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል። ግን አሁንም በቅርቡ ዘመን እንግዲህ ባለፉት ዓመታት እንደዚሁ ወደ 8 ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ የአየር መዛባት የምንበለው ምን የምንበለው ተከስቷል። እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳ 12ኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረ የሚያሳዩ መዛግብ ባለፉት 800 ዓመታት በየ20 በየ50 ዓመቱ አገሪቱ እየመታት ይሄ ድርቅ ለምንድን ነው ሲባል ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄ የዘየደ ሲያልፍ በቃ አለፈ ይባላል። ግን ዝም ብሎ አያልፍም። ብዙ ቤተሰቦችን በትኖ፣ ብዙ ሰዎችን ገሎ፣ ብዙ አገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች፣ እነዛን አጥፍቶ ነው ያለው። እና ዓለም ሊያልፍ ይችላል፣ ብዙ አልፏል። እዚች ሀገር መቼም ሀገሪቱ አጠፋም፣ ጠቅልላ እንድጠፋ አልተፈረደባትም። ግን ብዙ ነገር እያጠፋች፣ ብዙ ነገር ልንሰራበት የሚችለውን ነገር እያጠፋችው ነው የመጣችው። እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም ሰጋዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ውስብስብ ችግር አንድ አይነት መፍትሄ ይፈተዋል ብያለሁ። ሁለገብ መፍትሄ የሃይማኖት ሰዎች፣ አሁንም የአገር ሽማግሌዎች፣ የተማሩ የአገሪቱ ሰዎች፣ የየባህላዊ መሪዎቹ፣ የየጎሳዎቹ መሪዎች፣ የፖለቲካ ሊቃን፣ ሌሎች ጉዳዩ ይመለከተኝ፣ ሁሉም ለመፍትሄው መሯሯጥ መቻል አለባቸው። በቃ እኔ ብዙ ጊዜ የሆነውን አካል ለማውረድ እና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ አሁን ለትልቅ መፍትሄ ብለው ሁሉም ሰው ወርዶ እውነቱን ለመቀበል እና ወርደን መወያየት፣ ወርደን መነጋገር፣ ወርደን ማዳመጥ መጀመር ካልቻለም ቅድም ሀብታሙ ማንስፋል አለቃ እያሌው እንዳሉት መርከቡ አለ፣ ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭ እና ጎረቤታችን ሶማሊያ የሆነችውን አይተናል፣ ሊቢያን ያህል ሀገር የሆነችውን አይተናል፣ የመንን ያህል ሀገር የሆነችውን አይተናል፣ ሶሪያን ያህል ጥንታዊ ታሪካዊ ሀገር የሆነችን፣ ኢራቅን፣ ብዙ ሀገሮችን አይተናል። እነዚህ ሀገሮች የገጠማቸው ዕጣ ፈንታ አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የኔ ብሔር የኔ ብሔረሰብ የኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም ሆነ እንጂ ጎረቤታችን የተራበ ሰው እስካለ እኛ ጠግባ እንጂ ጎረቤታችን ውስጥ ችግር ኑሮ እኛ በሰላም ልንኖር አንችል። ስለዚህ የግድ ከሌሎቹ ጋር አብረን መኖር የምንችልባት ኢትዮጵያ ለመፍጠር የፖለቲካ ሊቃን እሺ ባይሉ እንኳ ሌሎቻችን መፍትሄው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት ይቺ ድል ነገ አትገኝና የሚጸጽፈን እንዲህ ብናደርጉ ኖሮ እንዲህ ባናደርጉ ነገሌ እንዲህ ቢያደርጉ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ቅድም እንደተባለው የሀገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባታቸው። የሃይማኖት ተቋማት ተቋማዊ ኪሳራ ላይ ናቸው። መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ኪሳራ ላይ ነው። ተቋሚዎቹም ራሳቸው ተቋማዊ ኪሳራ፣ የማህበራዊ ተቋማት በሙሉ የሲቪክ ማህበራት ሁሉም የከሰርበት ብድግ ብሎ ተው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሐዲስ ዓለማየሁ እኮ እንደጻፉት በነ ፊታውራሪ መሸሻና በተቃዋሚዎቻቸው መካከል ለጦርነት ሲማዘዝ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥተው ታቦት አውጥተው እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚህ አይነት አካላት የሉ፣ ሰሚም የላቸውም። እነሱ የከሰሩበት ጊዜ ነው እና እንዲህ ባለ ኪሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማላጅ የሚሆን አካላት ሁላችንን የሚመለከት ነው። ሞኝ ብቻ ነው የእሱ ቤት ሲቃጠል ቁጭ ብሎ እሳት የሚሞቅ። ቤታችን ሲቃጠል እሳት በመሞቅ ልንዝናና አንችልም፣ ማናችንም ስለማለት
ሞኝ ብቻ ብለሃል ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል። ሀብታሙ የፖለቲካ ትርምሱ ውጥረቱ የፖለቲካ ብቻ አይደለም። ያልተመለሱ ጥያቄዎች አሉ። ቀደም 26 አመታቱን ጉዞ ተቃቅሰሃል። የሚታወቁ በይፋ የተነገሩ በተደጋጋሚ ህዝብ ያነሳቸው መልሱ ግን ኃይል ሆኖ የቀረበባቸው ጥያቄዎች ብዙ ናቸው። ቀደም ዲያቆን ዳንኤል እንደገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻለምና እስኪ የትኞቹን ማየት እንችላለን? ማንም ቁርጥ ያለ መልስ እንደሌለው ይታወቃል። ለመፍትሄው ግን ለመፍትሄ የሚያቀርቡ መንገዶችን ለማየት ምን ይታይሃል? ከመነጋገር ጀምሮ።
መልካም አሉላ። እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመሪያ ያለበት። እና እኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያልነው ነጻነት፣ ጎሎናል ያልነው እኩልነት፣ ጎሎናል ያልነው ዴሞክራሲ፣ ጎሎናል ያልነው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም። ከዚያ በመገለል አልነበረም። ስርዓትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበረ። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ስራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገልጥ ወደሚችለው ነገር መፍትሄውን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ በሌሎች ሀገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግር ውስጥ በገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ኃይሎች ላይ በመንግስቱም በመንግስቱ ተቃዋሚዎችም አካላት ላይ ተጽዕኖ አሳድረው አገር ወደ መረጋጋት እንድትመጣ የማድረግ እድል ነበራቸው። እኛ ይህንንም ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም የሲቪል ተቋማቱም የጸጥታና የፍትህ አካላቱም የሲቪል ሰርቪሱም ሁሉም ነገር በአንድ የስርዓቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸውን አጡ። በህዝብ ዘንድ መፍትሄ አምጪ መሆናቸውን አጡ። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚልና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድን ነው እንዴት ሊቆም ይችላል የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ህንፃ ላይ ለምሳሌ ነው ማለት አንድ ባለ 10 ፎቅ ህንፃ ከስር እሳት የነደደበት እንደሆነ 10ኛ ፎቅ ላይ 6ኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ህንፃው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በያለንበት ህንፃ ላይ ራሳችንንና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት እና በሁለቱም አቅጣጫ በሰሜንም በደቡብም ስንሄድ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ከአንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድ የሚያደርገንን በሙሉ አደጋ ላይ እየጣልን መምጣታችን የምደጋግመው አሁንም ለመፍትሄው ሞር ፕራክቲካል የምንሆነው ወደዛ ብንሄድ ነው። አማራጩም እውነት ለመናገር የፖለቲካ ኤሊቱ እምቢ ቢል ሌላው አካል ተነስቶ አገሩን ማዳን አለበት፣ አገሩን መታደግ አለበት። እውነት ነው፣ ልክ ነው። ግን ያንን ኃይል እንዴት እናምጣው ስንል በሁለት መንገድ ነው እንግዲህ በዓለም ላይ ባለው ተጨባጭ ሁኔታ። አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን፣ በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት እታደጋለሁ የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጥና ሁሉንም በኃይል እየፈታው አሁንም ገምግሜ የበላይነቴን እያስቀጠልኩ ሌላውን እየፈረጅኩ ቀጥላለሁ የሚለው አካሄድ
የማያዋጣ የማያስገድ መሆንና ተደጋጋሚ ስተት የደርግም ስተት ያኖሄም ስተት ተመልሶ እስከ መጨረሻው አሳት ድረስ ስርዓቱ ፈርሶ እውነት ደበላዲንሳ ገብቶ ደብዳቤውን እስኪያነብ ድረስ ነው ጃንሆይ የቆዩት። መንግስቱ ኃይለማርያም በተመሳሳይ ሁኔታ ተላዲንጋይ ደርሰዋል። ተዋጊዎች ወይም በደርጉ ማነጋገር ለመገንጠል የመጡ ወንበዴዎች ሰላዲንጋይ ደርሰዋል። ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ሰላዲንጋይ ምንድነው? ድንጋይ ነው? ተራራ ነው? ምንድነው? እያለ ነበር የነበረውና እዛው ቤተ መንግስት ደርሰው እስካንኳኩ ድረስ የመስማት ፍላጎት ያለ መኖር ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየሰጠ በመትኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ ልቂቱን መታደግ ይችላል። ኤሊቶቹም በተወሰነ ደረጃም ቢሆን ተንቀቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ። በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስርዓት ብሔራዊ መግባባት ከጠራ ለመወያየት እድል ከሰጠ ሰከን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት እድል ይኖራል። የመንግስቱ ስርዓት ይህንን ካላደረገ ከመንግስቱ ስርዓት ውጪ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን የሲቪል ተቋማትም ምሁራንም በማንኛውም የብሔርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገራችን ላይ አትፈርስም ብለው የመወያያ እድል መፍጠርና ተጽዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ቅድም ዳንኤል እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ኃይሊ በቂመኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለ። ድንገትም ሊፈርስ ይችላል፣ በራሱ ሊፈርስ ይችላል፣ የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድን ነው የሚለው አሳሳቢ ስለሆነ ህዝቡና ምሁራኑ ሌሎቹም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚኬድበት መፍትሄው በእልቂት እንዳይሆን በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በእኔ በኩል ያለኝ።
መልካም። በርከት ያሉ ቁም ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ፣ የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው። በሩቅ ብቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ኃይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሀሳቦች ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብዝ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጪ ለአገር ይልቁንም ለሕዝብ ይበጃሉ የምትሏቸውን ሀሳቦች በነጻ ለማካፈል ሁልጊዜም ፈቃደኛ በመሆናችሁ በድጋሚ አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ።
እኛም እናመሰግናለን አሉላልና እንግዶቹን። አሁን ባለች አንዲት ደቂቃ ሙዚቃ የልንጋብዛችሁ ነው። ንጉሱ ታምሬ ነው የሚጋብዘን። መሐመድ አማን ስሙን አላወቅኩትም፣ የዘፈኑን ጀሚላ ይላል።
ክቡራትና ክቡራን፣ በዚሁ የምሽቱ ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ተጠቅሮ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።
Jamilan berju gel me mana ya si malim barbadu halka ne ya are itlag ni shugari ba mana ye twat mata kone shar jamila jale le uwe ke afan ke mare jamilan jae makan e gafat ali san barbada dam me afanan hotu hotu sun shan chimbe nana pura mai ne aswan tanaka ጠፋ